የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ይላል የተለመደውን የዞትር ሰላምታችንን ያስቀደምን የኢትዮጵያ አንድነት ሬዲዮ የዛሬ ሰኔ 21 2007 ወይም እንደ ዩሮፒያን አቆጣጠር የጁን 28 2015 ስርጭት የተለያዩ ቅንብሮችን ሰንቀን ቀርበናል። በቅድሚያ የሬዲዮኑ ሳምንታዊ መልእክት ካስደመጥን በኋላ የሳምንቱ ዋና ዋና ዜናዎች ይቀርባሉ። የዛሬው ስርጭታችን አብዛኛውን ጊዜ የሚይዘው ባለፈው ሳምንት ያላጠናቀቅነውን ቃለ መጠይቅ ይሆናል። የቃለ መጠይቅ ጊዜው ባለፈው ሳምንት እንግዳችን ከነበሩት ወይዘሮ የሐረር ጋሻው በጊዜ ጥረት ምክንያት ሳንዳሳቸው በቀሩት ጥያቄዎች ዙሪያ አስተያየታቸውን ያካፍሉናል። እንግዲህ አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዞትር ግብዣችንን በማስቀደም የዕለቱን ስርጭት በሚከተለው ሙዚቃ እንከፍታለን።
Ah!
ኢትዮጵያዊነት ከአሜሪካ የውጭ ፖሊሲ ጋር ቅራኔ ውስጥ ገብቷል። ባለፉት 24 ዓመታት ዓለም በቴክኖሎጂና በኢኮኖሚ በእጅጉ የተለወጠበት፣ ሰብአዊ መብትና ዲሞክራሲ መከበር በር የተከፈተበት፣ በሉዓላዊነት ምክንያት የዓለም ህዝቦች ከመቼውም ጊዜ በላይ የተሳሰሩበትና ለመተሳሰርም ሰፊ ዕድል የተገኘበት ጊዜ ነው። ነጻነታቸውን ካገኙ 24 ዓመት ያልበለጣቸው አገራትም ነጻነታቸውን በአግባቡ ተጠቅመውበት ህዝባቸውን ለመቀየር ችለዋል። ላብነት ያለም ደቡብ አፍሪካን መጥቀስ ይቻላል። በሌላ በኩል አግራችን ኢትዮጵያ ረጅም የነጻነት እድሜ ያላት ብትሆንም አሁን ላይ ቀደም ብላ ከቅኝ አገዛዝና ጭቆና ነጻ እንዲወጡ ካገዛቻቸው የአፍሪካ አገራት ባነሰ ሁኔታ ውስጥ ትገኛለች። ላለፉት 24 ዓመታት ከአገርና ከህዝብ ጥቅም ይልቅ የዘር ግለሰባዊ የፓርቲና ቤተሰባዊ ጥቅምን ማግበስበስ ያገዛዙ ባሪ ሆኗል። በዚህም ምክንያት ህዝቡ ከአገሩ ኢኮኖሚ የሚገባውን እንዳያገኝ ተደርጓል። በሙስና በስርዓቱ ደጋፊነትና በመሳሰሉ ካልሆነ ህጋዊ መንገድን የያዘ ዜጋ ሥራ መስራት ባለመቻሉ አገሪቱ ማግኘት የሚገባትን ኢኮኖሚያዊ ጥቅም እንዳታገኝ ተደርጋ ተይዛ የአንድ ዘር ስብስቦች ብቻ ባለጸጋ እንዲሆኑ ተደርጓል። ምሩቃን ከስርዓቱ ጋር ግንኙነት የሌላቸው ምሁራንና ሌሎችም የህብረተሰብ ክፍሎች ህጋዊ በሆነው መንገድ ጥቅም ባለማግኘታቸው ለስደትና ለድህነት ተዳርገዋል። በአገራችን ኢትዮጵያ ዘረኝነትና ከፋፋይነት በወያኔ ተነድፎ አገር የማውደም ተልኮ ቅርጽ ይዞና አገዛዝ ሆኖ ከተቀመጠ ወዲህ ሰብአዊ ይሉኝታ በማይገታው በከረረ ቂም በቀል ቁርሾን አራብቶ በጥላቻ ሰንሰለት አስተሳስሮ ወደ መጠፋፋት ዘመን አድርሶናል። የወያኔ ብሪት ከመቼውም ጊዜ በበለጠ አብጧል። ይህን የፈጠጠ እውነታ ተገልብጦ ለህዝብ ባዶ ፕሮፓጋንዳ እየቀረበ ነው። አገሪቷ ያለችበትን ትክክለኛ መልክ ሸፋፍኖ ቋንቋንና ዘውግን መሠረት ስላደረገው የስም ፌዴራሊዝም ይተርካል። በፕሮፓጋንዳው የማደናቆር ዘመቻው የአንድን ዘር ሥልጣን ሞራላዊና ሕጋዊ ለማድረግ ኢሰብአዊ ድርጊቶችን ይፈጽማል። ዓለም በገጠመው ምስቅልቅሎሽ ወያኔን መልምለው ለሥልጣን ያበቁት ምዕራባውያን በሕዝቡ ላይ ነጻ እርምጃ እየወሰደ ሥልጣኑ እንዲረጋጋ ነዋይ ያፈሳሉ። የኢትዮጵያዊነት መንፈስ ያላቸው የተቃዋሚ ኃይሎች ጥንካሬ ማነስ ያስከተለው መዘዝ እንግሊዝና አሜሪካ የታዘዘውን የሚፈጽም ጸረ ኢትዮጵያ የዘረኛ ቡድን ጋር ሽርክና ገብተው ለአገር ክብር ላላቸው ሁሉ ጀርባቸውን ሰጥተዋል። በኢትዮጵያ የሚደረገው የዲሞክራሲ ትግል በፍትሐዊነት የሚጠናቀቅበትን መንገድ መዘርጋት ቀርቶ የአሜሪካ ጂኦፖለቲካዊና ስትራቴጂካዊ ጥቅሞች ለማስጠበቅ የሚያስችል አገልጋይ እንዲሆን ተበየነብን። ይህ በወጉ ያልተሰላ አቋም የወያኔን ቅጥፈትና ክህደት ህጋዊ እንዲሆን እገዛ አደረገ። ወያኔ በብልጣብልጥነቱ የአሜሪካ ቡችላነቱ የሙጥኝ ብሎ ለመያዝ አመቺ ሁኔታን ፈጠረለት። በስልጣን ላይ ለመቆየት ጠባብ በሆነ የዘር መሰረት ላይ በመቆም በመሳሪያ ኃይል ስልጣኑን እንዲያስጠብቅ ተፈቀደለት። የአሜሪካ የብደትና የድንቁርና የውጭ ፖሊሲ አገርና ትውልድ እያመሰ ነው። የአሜሪካ የውጭ ፖሊሲ በወታደራዊ ጀብደኝነት ላይ ያረፈ ሆኖ የብሔራዊ ጥቅም የምትለውን ጉዳይ በማንኛውም ኪሳራ ለማስጠበቅ ከጸረ ሕዝብ ኃይሎች ጋር ትጎዳኛለች። ለዚህ መንደርደሪያ ሐሳብ ከኢትዮጵያ የበለጠ በምሳሌነት የምናቀርበው አገር አይኖረንም። ይቅርታ። አሜሪካ በምስሏ ዓለምን ስላ በሪጅናል ስትራቴጂካዊና ኢኮኖሚያዊ ይዞታ በኢትዮጵያ ሕዝብ ህልውና ተከታይ መዘዝ እየፈጠረ ያለውን ወያኔን ታማኝ ቅጥረኛ በማድረግ በጣልቃ ገብነት ሊሰለፍ የሚችል የአካባቢው የጦር አበጋዝ አድርጋ ሾማለች። የአካባቢው ሁኔታ ተለዋዋጭና የማያስተማመን በሆነ ቁጥር በሚፈጠረው አህጉራዊ ትርምስ ኢትዮጵያና ሕዝቧ የሚከፍሉት የሕይወት ዋጋና ዕዳ ምን ያህል ሊሆን እንደሚችል መገመት ያዳግታል። ወያኔ የሶማሊያን ጸጥታ በማደፍረስ ይወነጀላል። የደቡብ ሱዳንን የእርስ በርስ ግጭት በማባባስ ይወቀሳል። የኬንያን ድንበር አልፎ በመግባት የውንብድና ሥራ ይሠራል። ኢትዮጵያን ለሕዝቧ የማትመች አድርጎ የያዛት ወያኔ በአሜሪካ ትእዛዝ በአካባቢው ካሉ አገሮች ጋር ተናድፏል። ቂምና ቁርሾም አትርፎልናል። አሜሪካ ጽንፈኛና ብቸኛ ልዕለ ኃያል ሆና መገኘት ያስከተለው ጀብደኝነት አገሮችንና ሕዝቡን ደፍጥጦ አምባገነኖችን ማሽሞንሞን በመሆን የሎሌነት ቡራኬ የተቀበለው ወያኔ ልገሳ ተችሮለታል። አቅሙን የሚጨምርለት ብቻ ሳይሆን አጉራ ዘለል ባህሪው ባሻው ወቅት ግድያ ይፈጽማል። በማጭበርበሪያ ስልትም ምርጫ አሸንፊያለሁ ይላል። በጸረ ሽብርተኝነት ምታት ጭንቀትና ቀዠት ውስጥ የገባው የአሜሪካ አስተዳደር የስብዕና እይታው እየተራቆተ በሄደ ቁጥር የሀያል መንግሥትነት መግለጫው የአሜሪካን የበላይነቱን የሚያይበት አመለካከቱና ለዲክታተሮች የሚሰጠው ድጋፍ ለአብዛኛው ሰብአዊ ፍጡር የህሊና ቁስል እየሆነ መጥቷል። እንደ ቀደምቱ ጊዜያቶች ሁሉ የአሜሪካ የጽንፈኝነት የቀኝ አክራሪ ፖሊሲ የአገሮችን መብት ሲጋፋ የቆየ ነው። በተለይም አሜሪካ ብቸኛዋ ልዕለ ኃያል መንግሥት በመሆኗ በዓለማችን ያላትን ተጽዕኖ የምትገልጽበት መንገድ በንቀት ላይ ያረፈ ነው። ቅርስ ዓላማዋን ያልተከተለውን ሁሉ በወታደራዊ ጡንቻዋ ታዳሽቃለች። ወታደራዊ ቁመናዋን ማንም ሊጋፈጠው እንደማይችል ሙሉ እምነት ቢኖራትም በያገሩ እየደረሰባት ያለው ውርደትና ቅሌት የሚናቅ አይደለም። ዛሬ በየጊዜው ከዲክታተሮች ጋር በመሞዳሞድ ዓለምን ለመጋለብ የምታደርገው ሙከራ ዓለማችንን ወዳልተረጋጋና የጥፋት ዘመን እያደረሰችን ነው። ለጥቂት ዘረኞች ሲሉና በጸረ ሽብርተኝነት በተተበተበ ምታት ናይትሜር የመቅሰፍት ማር ከሻ ይሆናል ያሉትን ወያኔን ጊዜያዊ ፍላጎታቸውን ስለሚያሟላላቸው በኢትዮጵያ የሰፈነውን የባርነት ቀንበር ሕጋዊ ልባስ በመስጠት እንዳውም ይግረማችሁ ብለው በኢትዮጵያ ሕዝብ የነጻነት የአንድነትና የዲሞክራሲ ትግል ፊት በአደናቃፊነት ቆመዋል። ጥቂት ዘረኞች ተሸልመው 85 ሚሊዮን ሕዝብ ተዋርዶ እንዲኖር የሚሸርቡት ሴራ የኢትዮጵያን ሕዝብ ዘላቂና እውነተኛ ወዳጅነት የማይፈልጉ ለመሆናቸው ላለፉት 24 ዓመታት አሳይተዋል። ይህን በመረጃ እንግለጽ። በደልና ግፍ፣ ግድያና መሰወር በተቃዋሚዎች ላይ ሲደርስ ሕዝብ ሲፈናቀል፣ የአማራው ሕዝብ ቁጥር ከ2.5 ሚሊዮን በላይ ቀንሷል ሲባል፣ የዲሞክራሲ ሥርዓት መሸጋገሪያ በር ይከፍታል ብለን የምንላቸው ምዕራባውያን ይግረማችሁ ብለው ለአምባገነኖች ግፈኛ አገዛዝ የመከላከያ ሽፋን ሆነዋል። በዘር የተደራጀ አገዛዝ ጠብጫሪና እልቂት መሆኑን እየካዱ ነው። የዛሬ 70 ዓመት ገደማ በሁለተኛው ዓለም ጦርነት 5 ሚሊዮን አይሁዳውያኖች የጀርመን ናዚ አጥፍቷል፣ ገድሏል በሚል ዓለም እስከ ዛሬ ገዳዮቹን እያደነ ለፍርድ ያቀርባል። በካምቦዲያ የፖልፖት አገዛዝ 2 ሚሊዮን ካምቦዲያዎችን መግደሉን ዓለም በማረጋገጡ ተጠያቂዎቹን ከስልጣን ለማስወገድ ጦር ሰብቆ ዘምቶ አባሯል አስሯል። በሩዋንዳና በብሩንዲ የተቀሰቀሰው የቂም በቀል ቁርሾ መተናነቅ ያስከተለው መዘዝ ዓለም ገላጋይ በመሆን እልቂቱን አቆሟል። በኢትዮጵያ የትግሬው ያኔ አገዛዝ አፍኖ ይገላል፣ በጥይት ደብድቦ ይገላል፣ ያመክናል፣ በእስር ቤት አማቆ ይገላል። ህዝብን አፈናቅሎ መጠጊያ ፍለጋ የሚንከራተተውን ወቅርታ በዱራራዊት እንዲበላ ያደርጋል። ላጋዚጦር ባጋዚጦር እየተደበደበ ወደ ጉድጓድ ይጣላል። የኛ ነፍስ የትንኝ ታክለም አልተቆጠበች። ምራቢያን እጁን በህዝብ ደም ካጨቀየው ጋር አብረዋል። ሆኖም ላለፉት 24 አመታት የኢትዮጵያዊነት መንፈስ የበላይነት በአብዛኛው የሞራል ድል ሰፊ ህዝብ ድጋፍ ስሜት ህዝብን ያስመረረ ሀገራዊ ያፈናና የኑሮ ውድነት ሁኔታ ጋር የተሳሰረ ቆሳዊ ልባስ የሚያንሰው ቢሆንም ወያኔ በስልጣን ለመቆየት ሲል በኢትዮጵያ ህዝብ መሃል ዘርን መሰረት ያደረገ ጥላቻ እንዲስፋፋ በማድረጉ ባለንፊት በገሃድ ተጋልጧል። የወያኔ ህገ መንግስትና ዲሞክራሲ ስለላቶች ተጻራሪ መሆናቸውንም ዓለም መስክሯል። የወያኔ ወዳጆች ዲሞክራሲያዊ አዝጋሚ ሂደት በመሆኑ የዘረኞችን ፖለቲካ አጅቡ ይያሉ ዘረኛና አምባገነናዊ የዘረፋ ስርዓታቸውን እንዲያስቀምጡ አባሪ የሚሆኑትንና በኢትዮጵያ ብሔራዊ ጥቅም ላይ በደል ያደረሱ ያሉትን ሳናወግዛቸው አናልፈም። ጭቆና በደል ግፍ አለብን ካልን የማሸነፊያ ብቸኛ መንገድ የፍርሃትን ሰንሰለት በጣጥሶ በዘረኞች ፍቃድ ለቆመው ስርዓትም ሆነ በድምጽ አልባ ተወካዮች አጃቢነት ለጸደቁት ህግጋት አለመታዘዝን በፊት ለፊት ስናስተጋባ ብቻ ነው። በእንቢተኝነት ደም አልባ ሰላማዊ አመጽ የገዢዎችን ሰፈር ስናርበደብድ ብቻ ነው። አደባባዮችን በሰው ጎርፍ ማጥለቅለቅ ስንችል ብቻ ነው። ለመብታችን፣ ለነጻነታችን፣ ለክብራችን እስክንንበረከክ ድረስ በትግል በጽናት በመቆም ቁርጠኝነታችንን ስናሳይ ብቻ ነው። ህሊናችንን በጥቅም ጉጉት ለመሙላት በሽያጭነት ካላቀረብን ነው። የትውልድና የአገር ደዌዎችን የምንገላገለው ቆራጥ ህዝባዊ ኃይል ወደ አደባባይ ስናወጣ ነው። በዚህ ጠንካራ አቋማችን ላይ ከቆምን ምራባያን በነጻነት በአንድነትና በዲሞክራሲ ትግላችን ፊት ባደናቃፊነት አይቆሙም። ህዝባዊ ንቅናቄው በሚገባ ተጠናክሮ ከቀጠለ ወያኔ እጁን ተጠምዝዞ መሽቀንጠሩ አይቀርም። በአብዛኛዎቹ የዓለማችን ጨካኝ አገዛዞች ለታሪካዊ ሽንፈት የዳረጋቸው አፋኝ ህግጎቻቸውን በተግባር በመታገል ነው። በእርግጥ ይህን የመሰለ የአደባባይ ኢፍትሃዊ ህጎች ጥሰት ብዙ ዜጎችን ለእስር ይዳርጋል። በአገራችን እስርን የሚዳፈሩ ብርቱና ቆራጥ አርበኞች በተበራከቱ ቁጥር የተቃውሞ አድራጊዎች መጠን በሂደት እየጨመረ እንደሚመጣና አገዛዙ ካፈና ተግባሮቹ መቆጠቡ አይቀርም። ለምንፈልገው ስርዓታዊ ሽግግር አስገዳጅ ፈቃደኝነት ውስጥ እንዲገባ ይገደዳል። ይሁንና ውጥረቱ እየበረታ በሄደ ቁጥር አገዛዙ ተቃውሞውን ለማክሸፍ በብዛት ወደ ስር መላኩ አይቀሬ ቢሆንም ስለ እኔ አታልቅሱ እንዳለው ጀግና በእርምጃው ሳይደናገጡ በአቋም በጽናት ከአደባባይ ሳያፈገፍጉ ታሳሪዎቹን በጀግንነት እያወደሱ ለስር የሚዳረጉ ሕጎችን በመጣስ ጀግኖቹን መቀላቀልና ማጎሪያዎችን አለቅጥ ማጨናነቅ አገዛዙን ለማሽመድመድ ዋናው ስልት ነው። ነጻነት በነጻ ያገኘ ከቶ ቢሆን የለምና እስር ቤት ቅንጣት ታህል የሚያስፈራ አለመሆኑን በውስጠ ህሊና ማሳደሩ የግድ ይላልና። ድል ለኢትዮጵያ ህዝብ።
አድማጮቻችን ከዚህ ቀጥለን ሳምንቱ ዋና ዋና ዘመቻችን አስደምጣለን። ከአሜሪካ ፕሬዝዳንት ኦባማ ወደ አፍሪካ ሀገር በማቅናት ናይጄሪያ፣ ኢትዮጵያ፣ ኬንያን ይጎበኛሉ የሚለው ዜና ከተናፈሰ ወዲህ ኢትዮጵያን አስመልክቶ የአሜሪካ የሰብአዊ መብት የዲሞክራሲ ስራተኛ ምት ማዕከል ስላለው የሰብአዊ መብት ጥያቄ ሰፊ ዘገባ አቅርቧል። ሪፖርቱ እንደ አውሮፓ አቆጣጠር እስከ 2013 ድረስ ያለውን የሚሸፍን ሲሆን በኢትዮጵያ ሰፍኖ ያለውን የግፍ አገዛዝ በዜጎች ላይ የተለያዩ በደሎችን እንደሚፈጽም ዝርዝር ሪፖርት አቅርቧል። በስር መንገላታት፣ በጥርጣሬ መያዝ፣ የመጻፍ፣ የመናገር፣ የመደራጀት መብት መጥፋት፣ የሰብአዊ መብቶች መጣስና የአንድ ድርጅት ፈላጭ ቆራጭ መሆን የዛሬቷን ኢትዮጵያ እንደሚገልጻት ሪፖርቱ አትቷል። የትግሮያን አገዛዝ ዜጎችን አሸማቆና አስፈራርቶ ለመግዛት የቀየሰው ስልት ለአገዛዙ የማመቹትን በማሰር ንብረት በመቀማት ከስራ በማባረር የዋስትና መብት በመከልከል በዘር ሽንሽኖ ተጠቃሚና ተጎጂ የሆነውን ወደ ግጭትና ፍጥጫ ውስጥ እንዲገቡ በመቀስቀስ የሲቪክ ድርጅቶች ለወያኔ ዓላማ አገልጋይ እንዲሆኑ ማስገደድ የመሳሰሉት እንደሆኑና ማንኛውም ተቃውሞ በሽብርተኝነት የመፈረጅ በሐሰት መረጃ ዜጎችን ማንገላታት የትግሮያን የኢህአዴግ አገዛዝ ጉልህ ወንጀሎች መሆናቸውን በሰፊ ፊው አትቶበታል። የአሜሪካ የሰብአዊ መብት ዲሞክራሲና የሰራተኛ መብት ጉዳይ ቢሮ ይህን ሪፖርት ከኦባማ ጉብኝት በፊት ለንባብ ማብቃቱ የኦባማ አስተዳደር በጂኦፖለቲካው ውጥረት ላይ ኢትዮጵያን አጋር አድርጎ የገዢዎቿን ወንጀል ግን በማድበስበስ የሚያደርጉት የዲፕሎማሲያዊ አቋም የተሳሳተ ለመሆኑ ለማሳየት እንደሆነ ብዙዎች ይስማሙበታል። አሜሪካ ባንዶ ገኗል ስለ ሰብአዊ መብት የተማገተች የሰብአዊ መብት ምንነት ከብሬታ ከሌለውና የወንበዴ ቡድን ወመሆኑን አምና በቀደሙት ጊዜያቶች በሽብርተኛነት የፈረጃቸውን ለመወዳጀት መፈለጓ ከኢትዮጵያ ሕዝብ ጋር ቅራኔ ውስጥ እንዲገባ ሆኗል የሚለውን ትችት እየተደመጠ ነው። ይህ በእንዲህ እንዳለ የአሜሪካን ፕሬዝዳንት ጉብኝት አስመልክቶ ታላላቅ ሚዲያዎች ነቀፌታ ሰንዝረዋል። ዘዋሽንግተን ፖስት በትሙ ርዕስ ጉዳይ በማድረግ ባቀረበው ሐተታ ኦባማ በኢትዮጵያ ያሰፈነውን ዲክታተር ባህሪ አልተረዱም ሲል ወቅሷል። በሰብአዊ መብት ረገጣ በዓለም የሚታወቀውን የኢትዮጵያን ዲክታተር አገዛዝ መጎብኘት ለዲሞክራሲ ንቀት ማሳየት ነው ብሏል። የትግሮያኔ ባለቤትነት የሚያስተዳድረው ኤፈርት የሚባለው የዘረፋ ተቋም ከቻይና መንግስት ጋር በመተባበር በቻይና ቀላልና መለስተኛ ፋብሪካዎች ምርታቸውን በኢትዮጵያ ውስጥ እንዲያከናውኑ ለማድረግ የሚያስችል ስምምነት ማድረጉ ተገለጸ። ቻይና ቀላል ኢንዱስትሪዎቿን በአፍሪካ የርካሽ ጉልበት እንዲመረት በማድረግ በዓለም አቀፉ ኢንዱስትሪ ምርቶች ገበያ ሽሚያ ላይ የበለጠ ምርታማ ትርፋማ እንዲያደርጋት እቅድ የነደፈ ሲሆን ይህ የቻይናን ስትራቴጂያዊ እንዲሳካ ለማድረግ ኢትዮጵያና ግብጽ መመረጣቸውን የቻይና መንግስት ይፋ አድርጓል። ይህን አዲስ የቻይና እቅድ የትግሮያን ድርጅቶች በስክሪና በሽሚያ ውስጥ ለመግባት ሰልፍ መያዛቸው የሁለቱም አገሮች የስምምነቱን ይፋ አድርጓል። በቻይናና በኤፈርት መካከል ለሚደረጉ ውሎችና ለአዲሱ የቻይና ቀላል ኢንዱስትሪዎች ነቅለው ስለሚገቡበት አካባቢ ኃላፊ እንዲሆን ወያኔ አርከበ ቆባይን ሹሟል። ካርዲዮ አርከበ የቻይና ኢንዱስትሪዎች በኢትዮጵያ ሲተከሉ ትርፎችም ሆኑ ጥቅማጥቅሞች በኤፈርት ስር ሆኖ እንዲያዝ የሚያመች ተግባር እንዲፈጽም ታስቦ ለመሆኑ የቅርብ አዋቂዎች ገልጸዋል። ለኢኮኖሚ እድገት ወሳኝ የሚባሉትን ወደ ክልል አንድ በማግበስበስ የሚቀሳቀሰው ኤፈርት የትግራይ አገዛዝ በሚሰጠው መሪያ መሰረት ቻይና ከሀገሯ ስወጣ ልትተክለው ያሰበችውን ኢንዱስትሪዎች ምስረታው የራሳቸው ክልል ብለው የሚከባከቡት ክልል ለመጥቀም በመሆኑ ከቻይና መንግስት ጋር የሚደረገው ውል በከፍተኛ ሚስጥር መያዙንም አክለው ገልጸዋል። በኢትዮጵያ ውስጥ የተጨበረበረ የኢትዮጵያ ብር በአገሪቷ ውስጥ የተሰራጨ መሆኑ የቅርብ አዋቂዎች ገለጹ። ተጨበርብሮ ለገበያ ዋለው ባለ 50ና 100 ብር ኖት ሲሆን በገጠሩ ነዋሪ የሆነው ህዝብ ግን ዜናው ከደረሰበት ጀምሮ ሰው ማንኛውንም ባለ 50ና 100 ብር ላለመቀበል እንቢታ በማሳየቱ በንግዱ እንቅስቃሴ ላይ ተጽዕኖ እያደረገ መሆኑን ከሀገር የደረሰን ዜና ገልጿል። በወያኔ ኤፈርት ስር የሚተዳደሩት የንግድ ባንክና ብሔራዊ ባንክ ህጋዊ ተብሎ በሚታወቀውና በተጨበረበረው ኖት መካከል ያለውን ልዩነት እያወቁ እርምጃ ለመውሰድ አልመቻላቸው የወያኔ ከፍተኛ ባለስልጣኖች እጃቸው እንዳለበት ግልጽ አድርጎታል። ይህን የመሰለ ወንጀል ወያኔዎች ፈጽሞ አዲስ አይደለም ያሉት ታዛቢዎች ቀደም ሲልም ወያኔ በደርግ ዘመን ከሱዳን ከአጋሮቹ ጋር በመሆን የኢትዮጵያ ምር በማሳተም በቢሊዮን የሚቆጠር የመገበያ ገንዘብ ካሰራጨ በኋላ ወያኔ ለስልጣን ሲበቃ ገንዘብ እንደገና በማሳተም ከሱዳን ሆኖ ያሳተመውና ህጋዊን የኢትዮጵያ ብር ከገበያ በማስወጣት አዲስ ብር አሳትሞ ንብረት ማካበት መቻሉ ይታወሳል። በአሁኑ ጊዜ በገበያ ውሏል የተባለው የተጨበረበረ የሐሰት ኖቶች የማሳተሙን ስራ ያከናወነችው የሟቹ ጠቅላይ ሚኒስትር ባለቤት ተጠያቂ እንደሆነች የውስጥ አዋቂዎች ገልጸዋል። የማሳተሚያ መሳሪያው የገባው ከቻይናም እንደሆነ ጨምረው ገልጸዋል። የተጨበረበሩ ኖቶች በጥበብ የተባዙ መሆናቸው በሁለቱም መካከል ያለው ልዩነት አንደኛው በጣም ስስ መሆኑንም ተገልጿል። የትግራይ አገዛዝ አባው ማሃሪ መልብሎ ሰላይ ካደረገው ወዲህ የመላው አንድ ድርጅት አባላትና የከፍተኛ አመራር በነበሩበት ላይ በቀል እርምጃ እየተወሰደ መሆኑን ከሀገር የደረሰን ዜና ገለጸ። አባው ማሃሪ የማያድን አመራር ከሁለትና ሶስት ከማይበልጡ ወዳደሮች ጋር በመሆን በመሻረክ ለወያኔ ማገልገል ከጀመረበት ለታንስቶ ቁጥራቸው 70 የሚደርሱ ታጋዮች ለስር ተዳርገዋል። ከሰሞኑ ደግሞ ከወያኔ ጽታ ክፍል ሾልኩ የወጣ መረጃ እንደሚጠቁመው ከሆነ በተጨማሪ 19 የማያድን የልዑላዊ ምክር ቤት አባላት የነበሩትን እንዲታሰሩ የጸጥታው ቡድን ትእዛዝ እንደደረሰው አንድ ሰነድ ይፋ ሆኗል። ተገቷል የተባለው ሰነድ በኢትዮጵያ patriots.com ወይንም .org ላይ ለንባብ በቅቷል። ወያኔ ካህዲዎችን ማባባያ ከሚጠቀምበት የሀገር አንጥሮ ሀብት ድርሻ ለአቶ አባባው የተሰጠው ገንዘብ መጠንም ይፋ ሆኗል። ወያኔ ራሱ ለስሙላ ምርጫ ተካፋይ ለማድረግ የማባባያ ድጎማ መለስተኛ ድርሻ 400 ሺህ የኢትዮጵያ ብር ለአቶ አባባው መስጠቱ ተገልጿል። ይህን ያህል ገንዘብ ጉርሻ ወያኔ የሰጠው በምላሹ የስሙላ ፓርላማው ምር ማግኘት ሳይሆን የሚያድን የአመራር አባላት መካከል ከሱ ጋር ያልተባበሩትን እየለየ ሪፖርት እንዲያቀርብ የተሰጠውን ትእዛዝ እንዲያስፈጽም መሆኑን የውስጥ አዋቂዎች ገልጸዋል። በዚህ መሰረት እንዲያሮች ለመረዳት ተችሏል። በመጨረሻም የሙስሊሙ ማህበረሰብ አርብ ዕለት በአንዋር መስጊድ ደማቅ ሰላማዊ ተቃውሞ አድርጋቸውን ከሀገር የደረሰን ዜና ገለጸ። የሙስሊሙ የመፍትሄ አፈላላጊ ኮሚቴ አባላት ከእስር ይፈቱ በሚለው ጥሪ ስር ለወኪሎቻቸው አጋርነታቸውን ገልጸዋል። ከዚሁ ጋር ተያይዞ ጁምአ በአንዋር መስጂድ እና በክልል ማዕከላዊ መስጂዶች መሰባሰብ በነፍስ ወከፍ የአንድ ብር ሰደቃ የመስጠት መርሃ ግብር አከናውነዋል። እንደ ድምጻችን ሰማይ ጥሪ መግለጫ ከሆነ እስከዛሬ በትግል ቆይታቸው አንድነታቸውን በማጠናከር ችግሮቻቸውን በጋራ እንደተጋፈጡና በዚሁ ዓላማም እንደሚቀጥሉበት አረጋግጧል። ወኪሎቻችንም በነጻ ከማስፈታት ያነሰ ትግል አንዳ እንደማናደርግ አሳሪዎችን ማዋቂ ኖርባቸዋል። በሆሞኑም ፍትህ የሚጠይቀው ትግላችን አያበራም ብለዋል። በሌላ በኩል ደግሞ የመፍትሄ አፈላላጊ ኮሚቴ አባል የነበሩትና የቀድሞ የፌዴራል ሸሪያ ፍርድ ቤት ፕሬዝዳንት የነበሩት በወያኔ ማዕከላዊ እስር ቤት ቆይታቸው የደረሰባቸውን እንግልት፣ ውርደትና ዛቻ ብልግና ለካንገሮ ፍርድ ቤት ገልጸዋል። ወደ ቂሊንጦስ የማጎሪያ እስር ቤት ሳይሸጋገሩ የደረሰባቸው ግፍ የቂም በቀል መወጫ ባህሪ መግለጫ ብቻ ሳይሆን ኢትዮጵያ በህግ አልበኞችና ስብና ባጡ እጅ እንዳለች ሰዎች ምስክር ሊሆኑ እንደሚችል በቀነ ቀጠሮ ለማመላለሳቸው የካንጋሮ ፍርድ ቤት ቃላቸውን ሰጥተዋል። የሳምንቱ ዋና ዋና ዘኖች ብዙ ይጣቀላሉ። አድማጮቻችን አጭር መልእክት አለን። የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት በበጋው ረፍት ምክንያት ከመጪው ሳምንት ጀምሮ ለአንድ ወር ያህል የሚቋረጥ መሆኑን ገልጻለን። ስርጭታችን እንደገና የሚጀምረው ኦገስት 2 ወይንም እንደ ኢትዮጵያ አቆጣጠር ይቅርታ ሐምሌ 26 ነው። የሚዘጋው ከሚቀጥለው እሁድ ጀምሮ ነው። የሚከፈተው ኦገስት 2 በአውሮፓ አቆጣጠር ወይንም በኢትዮጵያ አቆጣጠር ሐምሌ 26 ነው።
ፈቀር ከኔ ጋር Kadim del ton dalle shanche wat yakra Ande qal ndai shash fikra chen peunato asse to
አድማጮቻችን በመግቢያችን ላይ እንደገለጽነው በቀጣዩ ደግሞ ባለፈው ሳምንት ከንግዳችን ጋር ጀምረነው ወደ ነበርነው ቃለ መጠይቅ እንሸጋገራለን። የውይይታችን እንግዳ ወይዘሮ ያረሮር ጋሻው ናቸው። እሳቸውም በስልክ መስመር ከኛ ጋር ይገኛሉ። ጤና ይስጥልኝ ወይዘሮ ያረሮር ጋሻው፣ ይስማውታል?
ጤና ይስጥልኝ። እንደምን እንዴት ዋላችሁ? እንዴት ከረማችሁ? ይስማኛለሁ።
እግዚአብሔር ይስጥልን። ወደ አቋረጥ ነው። በቅድሚያ ባለፈው ሳምንት ቃል በገቡልን መሰረት በሰዓቱ በመገኘቶ ባድማጮቻችን በሬዲዮኑ የስርጭት ክፍል እንዲሁም በራሴ ስም የከበረ ሰላምታዬን ያቀርብኩ። አሁን በቀጥታ ወደ ጥያቄና መልሱን ሸጋግራለን። ወደ አቋረጥ ነው። የውይይት ርዕስ ከመግባታችን በፊት ታዳ አንድ ጉዳይ እናንሳ። ወይዘሮ ያሐረሩ ጋሻው ወላጆቹ ያወጡልዎት ስም ነው። በብዙ ድረገጾች ላይ እንደተከታተልነው አድናቂዎቹና መልካም ትግባሮቹ የሰጡት ፍሬ ደግሞ አዲስ ስም በተምሳሌነት አውጥተውልዎታል። የበለጠ መልካም ሥራ መገለጫ እስከ የማይባል ድንቅ ስም ሲያወጡልዎት የኢትዮጵያ ወርቅ ጋሻው የሚለው በብዙዎች አንደበት ይገለጻል። ይህን ስም መቼና እንዴት የርሶ መጠሪያ እንደሆነ ተደረገ? እስኪ ለአድማጮቻችን ያብራሩልን። አመሰግናለሁ።
እሺ፣ በመጀመሪያ በተለመደው የኢትዮጵያና ህዝቧ አምላክ ፈጣሪ የሆነው እግዚአብሔር ይመስገን ለዚህ ቀን። አሁን በጣም አመሰግናለሁ እናንተንም ጥያቄ ለጠየቀ ስለጠየቃችሁኝ። ምክንያቱም በየጊዜው አንዳንድ ነገሮች በሚሰሩበት ጊዜ ይሄንን ስም የሚያወጡልኝ የሚመስላቸው ሰዎች አሉ። ነገር ግን ስሙ ባጭሩ ይወጣልኝ በ1990 ማለት ነው፣ በአውሮፓ አቆጣጠር በአዲስ አበባ እና በአጠቃላይ ከኢትዮጵያ የክፍለ ሀገሩ ማለት ነው። ከአንድ ቦታ ከባሌ ውስጥ መጣ፣ ከርሻ ውስጥ መጣ፣ ሬዲዮ የምታዳምጥ ሴት እርሻ ውስጥ ይሄንን ስም ተሰጠኛለች፣ ለማስታወቂያ ሚኒስቴር ይደርሳል። ከዛ ያ ሲነበብ ደግሞ ሁሉም ይሄንን እየደገፈ ከየቦታው ኢትዮጵያ ወርቅ መባለን ደገፈ፣ ሸለመኝ ማለት ነው። እና በመጥፎ ጊዜ በአገር ውስጥ በመገብቼ ከዚህ ከአሜሪካ የኢትዮጵያ ቅርታ ሰራዊት እና ህዝብ በተለያየ በከፋፋዮች እና በአዳካሚ ኃይል ተይዞ በሚወጋበት ጊዜ በመድረሴ እና ኢትዮጵያም ደግሞ ውለታ ተቀባይ ብቻ ሳትሆን ውለታ መላሽም ነች በሚል የአሜሪካን ምክር ቤት አባል የነበሩት የአፍሪካ ወንድም ኮንግረስማን ሚኪሊላንድ ያው በነፍስ አላቃቸውም ነበረ እና አብራዋቸውም የነበሩ ከኮንግረስ ሄዱ ማለት ነው። ከዚህ ከአሜሪካን ሀገር ኢትዮጵያውያን ከነ ፓይለቱ ኢትዮጵያውያን በአጠቃላይ ወደ 16 ሰው ወደ 57,000 የሱዳን ስደተኞችን ለመጎብኘት ወደ ምዕራብ ኢትዮጵያ ሲሄዱ በደረሰው አይሮፕላን አደጋ ምክንያት ስላረፉ ለሳቸው መጠሪያ መንገድ አንደኛ እንዲደረግ እና በሃይማኖቴም በኦርቶዶክስ በአመቱ ትልቅ ጸሎት እንዲደረግላቸው ስላሴን አስከፍቼ በመደረጉ አቡነ ዜና ማርቆስ ናቸው የመሩት ጸሎቱን። እና እንግዲህ በዚህ በክፉ ጊዜ በመድረሴና ኢትዮጵያ ረሃብተኛ ብቻ አይደለችም የሚለው ራሱ በጣም ህዝቡን ስላስደሰተው የኢትዮጵያ ወርቅ የሚለውን ሽልማት ሰጥቶኛል። የሐረር ወርቅነት ያንስባታል ብሎ እና እኔም ተቀብዬ በዛ አጠራለሁ ማለት ነው። አመሰግናለሁ።
በጣም በጣም ቆንጆ። እሺ፣ ባለፈው ሳምንት ውይይታችን ላይ በንጥልጥል ወደተው ነው ጥያቄ እንመለስና አንድ ጉዳይ እናንሳ። ጉዳዩ በሊቢያ በርሶ ትግልና ጥረት ያከናወኑትን የነፍስ ማዳን ተግባር ይመለከታል። ከሊቢያ ካሸባሪዎች ቁጥጥር ነጻ እንዲሆኑ ድሉን ያገኙትን አስመልክቶ የግብፁ ፕሬዝደንት ኢትዮጵያውያኖችን አዳንኩ የሚል ዜና ተሰራጭቷል። በርሶ አማካይነት ኢትዮጵያውያኖችን ከሞት አፋፍ አድኑ ማውጣትና የግብፁ ፕሬዝደንት ፈጸምኩ የሚሉ ተያያዥነት አለው ወይ? አመሰግናለሁ።
በጣም ጥሩ ጥያቄ ነው። እንግዲህ እንደዚህ ነው። የግብፁ ፕሬዝደንት በጉዳዩ ውስጥ ከመጀመሪያም ጀምሮ እስከ መጨረሻም ድረስ ሁኔታው በአጠቃላይ ሂደቱ ተፈጽሞ ሰዎቹ ከዛ ወደ ሌላ ሀገር በግብጽ በኩል ነው አንደኛው የነበረው
መንገድ
እና መንገድ ያስኪውን ድረስ ምንም የሚያቆት ነገር አልነበረም በግብጽ ለማስቀመጥ እና እንግዲህ ካይሮ ውስጥ የሚቀመጥ ኤንጂኦ ወይንም የመንግስት ተቋማት ወይ ድርጅት ያልሆነ ዋና መስሪያ ቤቱ ዳላስ ውስጥ አለ እና ይሄ የእስልምና ሃይማኖት ተከታዮች ድርጅት ያልሆነ ነው። እንግዲህ በነዛ አማካይነት እዛም እርዳታ እነሱ እንዲያደርጉ በዛ በሚገቡበት ጊዜ የሚላለ ጠቅላል ጠቅላል ይያረኩ ነው ማቀርበው። ለምን አሁንም እየተሰራ ያለ ነገር አለ። እነዚህ ትራፊኪንግ የሚያደርጉት ኢትዮጵያውያኖች ከአዲስ አበባ ጀምሮ ከገጠር በየቦታውም ኤርትራም የተባሉትም ሱዳኑም ይሄን እነዚህን ሰዎች አስመልክቶ ብዙ ስራ እየተሰራ ስለሆነ ይሄንን ጉዳይ ለማቆም የሚቻልበት መንገድ ለዚህ ነው ነካ ነካም አድርገው ማለት ነው።
መልካም መልካም።
አዎ ከዚህ እንግዲህ በተቀረ ሰውየው አልገቡበትም። ስለዚህ እቺን ስለሰሙ እና ሌሎች ደግሞ አንዱ ሶስት መንግስታት በዚህ ውስጥ እጃቸው ሊያስገቡ ፈልገው ማለት እየረዱ የነበሩ የመውሰዱን ጉዳይ ወደ ሀገራቸው ሊያረጉ ሲሉ አጋጣሚውን ተጠቅመው በወታደሮቻቸው ቶሎ ብለው ያውሳቸው ማረብ ናቸው እነዛ ማረቦች ናቸው እና በዚህ መልክ ሃይጃክ አድርገው ማለት ይቻላል የተሰራውን ነገር እሳቸው ለመታወቅ የራሳቸው 21 ሰዎች ሞተው ነበር ያው ታርደው ነበር ከመታረዳቸው በፊት ተይዘዋል ታውቋል ያደረጉት ነገር በጊዜው እሳቸው አልነበረም ከታረዱ በኋላ ነው ያው ድብደባም የተደረገው ህዝቡ ያጥርስ ይዟል በሰውየው ላይ ጥርስ ነክሷል በሌላ በኩል እንግዲህ ይሄንንም ደግሞ በሚመለከት ፓብሊሲቲ ይፈልጋሉ በሌላ በኩል ደግሞ ከዓለም መንግስታት በተለይም ከአሜሪካን ተንግሊዝ ከጀርመን ከፈረንሳይ ትልቅ እርዳታ ይፈልጋል ኢጅፕት እነዚሁኑ ቴሮሪስቶቹን ለማቋቋም ለማጥፋት በሚደረገው ዘመቻ ላይ ማለት ነው። እና እንግዲህ ለዚህ ሁሉ ገንዘብና ለወታደራቸው ወይንም ለሰራዊታቸው እርዳታም ስለሚፈልጉ ያ ሁሉ አለበት። በሌላ በኩል ደግሞ የኢትዮጵያን የዚህ ባንክ ድብ በሚመለከት ህዝቡን ራሱን የራሳቸውን ህዝብ ለማግኘት ልብ ለማግኘትና በአጠቃላይ በሌላ በኩል ሰንደቅ ዓላማ ማስያዙ ራሱ ወጣቱን ኢትዮጵያኖችን አንገት ለማስደፋት እና ትልቅ ፓብሊሲቲ ኢጅፕትን በጣም ወደ ላይ ትልቅ ቦታ ለመስቀል
ሄሎ ይሰማዎታል ወይዘሮ ያረሮክ? ይቅርታ አድማጮቻችን መስመሩ ስለተቋረጠ ተመልሰን ለመምጣት እንሞክራለን።
ደግፋው ይህን እያየ ይንጠራል ወይ ሰውን ደግፉ
ኦኬ አድማጮቻችን በጣም ይቅርታ እንጠይቃለን ስለ ተፈጠረው የቴሌፎን መቋረጥ እንግዳችን አሁን እንደገና በመስመር ላይ ናቸው ከቆሙበት ይቀጥላሉ ተከታተሉ አመሰግናለሁ ወይዘሮ ያረሮክ ግብጽ ላይ ነን ያለነው ባባይ ጉዳይ ፖዚቲቭ የሆነ እንትን ለመስጠት ተቀባይነት ለማግኘት ጥረት አድርጓል ወደሚለው ላይ ነበር የቆሙትና ይቀጥሉ በዛ
ኦኬ እና እንግዲህ ሰውየው አጋጣሚውን በመጠቀም ግዴታ እነዛ ሰዎች በዛ በኩል በሚያልፉ ጊዜ ኤጂፕት ያው ማወቅ አለባት እና ደግሞ እነዚህ የመንግስት ወይንም የዲፕሎማት ድርጅቶች ያልሆኑ ያው ኤንጂኦ የሚባሉት ደግሞ እንዳልኩት ይሄም ድርጅት ደግሞ መነጋገር አለበት እጁን በዛ በኩል እንዲያስገባ ስላደረግን ማለት ነው ስለዚህ ዋናው ነገር ቀደም እንዳልኩት ሰውየው ራሳቸውን ለማስተዋወቂያ ታሪክ ውስጥ ለመግቢያ ነው ያደረጉትና አገራቸውን እና ሰንደቅ ዓላማውን ከፍ አድርጎ ለማሳያ የተጠቀሙበት እንጂ ከሳቸው ጋር ብሮ የተሰራ ነገር የለም ምንም ነገር የተደረገ ነገር የለም
ከጀምሩም አልነበሩም ማለት ነው
አልነበሩም አዎ እና ጋዜጣ ሚዲያው በአጠቃላይ ከዛ በማግስቱ ግልጽ አድርጎታል ግልጽ አድርጎ አስቀምጦታል በሌላ በኩል ወያኔም ደግሞ የራሱን ደግሞ ትንሽ ቲያትር ሊጫወት ሞክሮ አንዳንድ ያወጣቸው ነገሮች አሉ እና ግን አቁ ይሄ ነው አቁ እንደገና ደግሞ ገና ያወጣል ግን ስራ እየተሰራ ነው እንዳልኩትና ምንም ዋናው ሰዎቹ መውጣታቸው እንጂ እና ሌሎቹም እንዲወጡ እየተደረጉ ስለሆነ ከዛም በኋላ ደግሞ ይወጡም ስላሉ ስራው ይሰራ እንጂ ሌላው
ነው ትክክል ወደ ሌላ ርስት ልውሰዶት እስኪ ደግሞ እኛው ወደ ምንገኝበት ለዳያስፖራው እንደሚያውቁት ዳያስፖራው ለተለያዩ ዝንባሌዎች ተጋልጧል የስርዓቱ የመከፋፈል አባዜንና ክፋት በዳያስፖራው የመደራጀት ብቃት ላይ ተጽዕኖ አሳድሯል ከሁሉም በላይ ግን የኢትዮጵያዊነት መንፈስ ያጡ በተቃዋሚነት ስም የሚጠሩት የስም ድርጅቶች ዳያስፖራውን በመካፋፈላቸው ለኢትዮጵያ ሕዝብ አለኝታ የሚሆን ድርጅት የመፍጠሩ ሂደት እንዲራዘም ሆኗል በዚህ ጉዳይ ላይ ምን አስተያየት ወጣለውት አመሰግናለሁ
እንግዲህ የኢትዮጵያ ጉዳይ መንግስት ነው ብሎ አዲስ አበባ የተቀመጠው ወሸት ላይ ተመሰረተ በሐሰት ላይ ተመሰረተ ተቃዋሚ ነኝም የሚለው ያው ደርግ ውስጥ የነበረ መድህን ኢፒአርፒ አውሜሶን ካልሆነ በስተቀረ ከዛ በኋላ እንግዲህ ያሉት ማለት ያው የመላው ኢትዮጵያ አለ ያ ትልቁ አንጋፋው ከሁሉም ጥርት ብሎ የወጣ የነበረው ነው እና ያ እንዳለ ሆኖ ሌሎች እንግዲህ በትክክሉ ስናየው ራሳቸው ተቃዋሚ የሚባሉት ወያኔዎች ናቸው በእኔ አስተያየት ብቻ ሳይሆን ወይንም እኔ ስላልኩኝ ሳይሆን በተግባር ነው የሚሄደው። ስለዚህ በተግባራቸው መጀመሪያ በአሜሪካን ሀገር ወይንም በእንግሊዝ ሀገር በውጭ በሚኖሩበት ጊዜ ለሀገራቸው አንድም ቀን ታግለው የማያውቁ እነዚህ ከላይ የጠራኋቸው ሲታገሉ የነበሩት በነበሩበት በሚታገሉበት ጊዜ በአሜሪካን ይዘዋወሩ ነበር፣ በአውሮፓ ይዘዋወሩ ነበረ፣ በአፍሪካም ይዘዋወሩ ነበረ። ነገር ግን በማንኛውም ቦታ ገብተው ተሳትፈው የማያውቁ ሰዎች መጨረሻ ላይ አጋጣሚውን ተጠቅመው ስልጣን ላይ ለመውጣት ባቋራጭ ይቅርታ ጠይቀው ልክ ህዝብ እንደሚወክሉ ይቅርታ ጠይቀው ገቡ፣ ስልጣኑን ያዙ እና ከዛ በኋላ ደግሞ አጡ። እና እነዚህ ሰዎች አንደኛ ወያኔዎች ናቸው ራሳቸው። ምንድነው ወያኔ ቲፒኤልኤፍ የሚያደርጋቸው? ጎሳቸው አይደለም ማለት ወይንም ብሔራቸው አይደለም፣ ተግባራቸው ነው። እና የቲፒኤልኤፍ መጥፎ ስራ የሀገር ከፋፋይነት የትግራይ ህዝብ ባህል አይደለም፣ እነዚህ የተወሰኑ ከመሃሉ የተፈጠሩት ባደረጉት ነው። ስለዚህ እያንዳንዱ በጎሳ እንደ ጉድ የፈላው በጎሳ ወይንም በብሔር የቲፒኤልኤፍን ፕሮግራም ተከትሎ ድርጅት አቋቋምኩ እያለ ለምሳሌ በአሜሪካን ሀገር ያለው ላይ ላተኩርና ህዝቡም የሚበዛው እዚህ ነው እና የዚህ ጎሳ የዛ ጎሳ ለዚህ ነፃ አውጪ ለዚህ ቋሚ ነኝ ሁሉም ነፃ አውጪ ነኝ ነው የሚለው። የሚቃወመው አንቀጽ 39 ነው። አንቀጽ 39 ነው የሚከተለው እኮ ያለው ከመከፋፈሉ ነው የሚከተለው ያለው። ስለ አንድነትማ ከሆነ ኢትዮጵያ ነው የሚባለው። ኢትዮጵያ ስሟ የሌለበት ድርጅት በማንኛውም አገር ቤትም ይሁን ውጭም ይሁን ስህተት ነው። አልፎ ተርፎ እንደውም ዛሬ አበሻ የሚል አነጋገር አበሻ ነሽ አበሻ ነህ የሚል ነው። ለምን ይሄ ራሱ ትልቅ የኢትዮጵያ የሚለውን ከአፍ ላይ ለማጥፋት ከአይምሮ ውስጥ ለማጥፋት የሚደረግ ትልቅ ዘመቻ ነው መቆም ያለበት። እኔ አበሻ ሰው ሲለኝ ምን ማለት ነው አበሻ ነው ምለው ጠይቃለሁኝ። ባቀውም የሚያስረዳኝ ሰው የለም መልስ የላቸውም። አይ ሌላ ሰው ስላልኩ አልኩ ነው የሚለው። እና ይሄንን ሁሉ ዘመቻ የሚያረጉት ራሳቸው ንግግር እንኳን ሲያደርጉ ከጎሳቸው አልፈው በየሆቴሉ በሚያደርጉት ስብሰባቸው ላይ እኛ አበሾች ይላሉ። በሌላ በኩል ደግሞ ለጎሳው ይታገላል። ስለዚህ እነዚህ ሰዎች ኢትዮጵያን ትግል እያኮላሹ ያሉ በተለይ ከምርጫ 97 በኋላ ተቀናጅተው ያሉ አንድ ድርጅት ውስጥ አንድ ሰው አንድ ጎሳ ማራለው ብሎ ይቀመጣል እና በየቦታው ደግሞ ይጠራል። የሚጠራው ማን ነው? ሌላው እንደዚሁ ደግሞ ከፋፋው ይጠራዋል፣ ንግግር ያደርጋል ይባላል። ይሄው ስለ ጎሳ ነው የሚወራው። ኢትዮጵያ መጨረሻ ላይ ነው ምናልባት የምትጠራው። እና እንግዲህ በሐሰት ላይ የተጀመረ በመሆኑ በአገሪቱን አንድነቷንና ህዝቡን ለማሳጣት ትልቅ ሚና እየተጫወቱ መሆናቸውን አጥፍተው መጥፋት ራሳቸው እያደረጉ መሆናቸው እንኳን አይገባቸውም። ግማሾቹም የፖለቲካ ሂደት ምን እንደሆነ አያውቁትም፣ አሰራሩን አያውቁትም። ጠጋ ብሎ በእውነት አብሯቸው ላያቸው ሰውና ለሚያነጋግራቸው ቀደምም ብሎ ምናልባት ደህና ይሆን ይሆናል ይለወጣሉ ብሎ እንኳን አብሮ ለሰራ ሰው ሲወጡ አጥልተው ነው የሚወጡት። ጥያቄ ሲቀርብላቸው ድንብርብር ይላሉ። ምክንያቱም ከልባቸው ደማቸው ውስጥ የኢትዮጵያዊነት ደሙ በደንብ አልተወጋም። ስለዚህ ይሄ ስለሆነ በሐሰት ላይ በግል ጥቅም ስለሆነ መንግስት ራሱ የተቋቋመው ጥሩ ምሳሌ ሐሰት ስልመን ማለት ነው። ስማቸውን እየለዋወጡ ለምሳሌ ብዙ ሰዎች ለምን የሚከተሉት ወያኔ ነው? ለምሳሌ ለገሰ ዜናዊ መለስ ዜናዊ ተባለ፣ አምባይ መስፍን ስዩም መስፍን ተባለ፣ ወልደ ስላሴ ነጋ ስብሐት ነጋ ሳሌ አብርሃ ስዬ አብርሃ አማ ፀሐዬ አባይ ፀሐዬ ዮሐንስ ቁባይ ርክበ ቁባይ በጎሳ ስም የተተካ ህዝቡ እንኳን አያውቃቸው ታብሻራ ኃይሎ ማርያ ጌታቸው ማሞ እስቲ አሁን እንኳን እግዚአብሔርን ኢየሱስ ክርስቶስን ተቀብያለሁ መጥፎ ሰው ነበርኩኝ ክፉ ነበርኩኝ ብዙ መጥፎ ነገር ሰርቻለሁኝ ይያለ መጀመሪያ ታምራት ላይ ነው የሚለው የውሸት ስሙን ትቶ የመደበቂያ ስም ነው የሚለው ወይንም የገዳይ ስም የፖለቲካ ስም ሆኖ አጠራሩ ይገባኛል ለኔ ግን ከኢትዮጵያ አንጻር ሳይው ይሄ ኢትዮጵያን የማጥፊያ ስም ነው እና ጌታቸው ማሞ መሆኑ ኢትዮጵያ ህዝብ አያውቅም አንዳንድ ጊዜ ሲነገረው ህዝቡ ለታምራት ላይ ነው ጌታቸው ማሞ ነው ስሙ ብሎ ይላል እና መሐመድ ዮኑስ ሳሞራ ዮኑስ ፈቃዱ ለገሰ አዲሱ ለገሰ መብራቱ ገብረ ህይወት በረከት ሰሞን እና በጣም ደሞ የሚያሳዝነው የኦሮሞን ብሔር ለማታለል ታየተክ ለማርያም ኩማ ደመቅሳ እንዳንግዴ አስመራ የነበረ ሰው በ50 አለቃነ በፖሊስ ያገለግል የነበረ ታሪኩ የተቀመጠ ነው ምናሴ ገብረ ማርያም ሁላችሁ ደሞ በደንብ ያው የምታቆት አባዱላ ገመዳ በሚል ስሙን ቀይሮ ስንቱ የኦሮሞ ብሔር ነው ይሄን ሰውዬ ምናሴ ገብረ ማርያም የሚባለው ስሙን ለዚሁ ለስልጣንና አገር ለማጥፋት ለውጦ ያለ መሆኑን እና በአጠቃላይ ስናየው እነዚህ ህዝቡን የሚከፋፍሉ ሰዎች ለግል ጥቅም የቆሙ ኢትዮጵያዊነት የማይሰማቸው ስለምንም ግዴ የሌላቸው ከራሳቸው በስተቀር
እጃቸውን በደም የጨቀየ ስለሆነ ስማቸውን መቀያየር ግዴላቸዋል ከወንጀሉ ነፃ የሆኑ ይመስላቸዋል
ትክክል እና ምንድነው ችግሩ ህዝቡን ቀደም ብለው ያሉት እነዚህ ለማም ከፋም ባይስማሙም ቀደም ብዬ የጠራኋቸው አንጋፋ ድርጅቶች ልበላቸው ስለሆኑም ጣፋት ላይ ተደረገ ግብግብ ላይ አልገባም ሊያድኑትም የሚችሉት ህዝቡንም አገሪቱንም በህይወት ይያሉ እነሱ ናቸው ብዬ ለማመን ደርሻለሁኝ ስለዚህ የነሱ አንድ ጥፋት ደግሞ ያለው ምንድነው ይሄው ሙር የሚባል ወይ ትንሽ ያነበበው ነው በፖለቲካው ንቃት ያለው መሃል ነው እንጂ እርስ በርስ መደናቆርና መነጋገር ሆነ ያቃለው የሚለው ፌስቡክን አላነቁትም ጣላት እንዴት እንደ ምን መስሎ እንደሚመጣበት ስማቸውን እየቀያየሩ በዚህ መልክ እንዳሉ ያቃሉ እነሱ ይሄንን ሁሉ ለህዝቡ በየልክ ወያኔ በ51 ገጹ እንዳስተላለፈው ለመከፋፈል በ1989 ኢትዮጵያ አቆጣጠር ማለት ነው እና 24 ቀን ባወጣው በዛ መሰረት እንዳደረገው እነሱ በየቤተ ክርስቲያኑ በየመስጊዱ በሃይማኖት ተቋማት ልበለው ወይ ድርጅቶች አካባቢ ምእመናኑን ነጋዴውን ህዝቡን በአጠቃላይ ራሱን እንኳን በየከተማው ተወካያችን ብለው የሚያስቀምጧቸውን ብናይ ፋክስ የሚደረገላቸውን ከዋሽንግተን ዲሲ አባስቶ ለታክሲ ነጂዎች አብዛኛውን ጊዜ ሊገናኙ የሚችሉት እነሱን ታክሲ ስለሚሰሩ በቀላሉም ደግሞ ብዙ ነገር ሊሰራ የሚችለው በዛ አካባቢ ስለሆነ ከማደል ሌላ ያንን ወይንም ከመስተጋባት ሌላ በእጅ ከመስጠት ሌላ አልፈው ተርፈው ከቤታቸው እንኳን ወጥተው ከታክሲው ከሚነዱበት ወይ ከሚሰሩበት ሱቅ ህዝብ መሃል ገብተው ምንም ነገር አልሰሩም ምክንያቱም አላነቋቸውም እንዴ እነዚህ እኮ ኢትዮጵያ ነጻነትና አንድነት እኮ ሰራዊቶች ናቸው እያንዳንዱ ድርጅቶች ሰሩ የነበረው ስለዚህ እነዚህን ሰዎች መጀመሪያ ማንቃት ያስፈልጋል አላነቋቸውም ስለዚህ በቀላሉ በ51 ገጹ መሰረት ወያኔ ሚስዮኖቻችን ይመልምሉ መጀመሪያ የዋሁን በችግሩ ሁለተኛ በቀላሉ ሊለወጡ የሚችሉ የመረዳጃ ማህበራት የሬዲዮ ስርጭት አዘጋጆች በህዝቡ ስም ያለ እና ከዛ ደግሞ እነዚህ ሰዎች አካሪ የሆኑትን አንድ ኢትዮጵያ ያሉ የሚያስቸግሩትን እንዲያገሉልን በአሰጥ ከህዝቡ ጋር ያጣጩ የሚል በደንብ ያ 51 ጋር ተመጣጣቁት ነው እኔ ለህዝቡ ነው የምናገረው እንጂ እናንተ አይደለም። ገጽ 12 እና 13ን በደንብ ላነበበው በተለይ ወያኔ በመዓላችን ከመዓላችን የነበሩትን ከምርጫ 97 በፊት ከዛ በኋላ ደግሞ በደንብ አድርጎ አይን ባወጣ መንገድ የመለመለ የዳስፖራው እንደም በአል በሚጭምር እየተደበቁ እየገቡ ቤት እየሰጣቸው በደንብ ሰርቷል። ልክ በዛ መሰረት ቀድም የተራዋቸው ድርጅቶች ህዝቡ ማንቃት ነበረባቸው። ይሄን ደግሞ እነሱን ለመወንጀል አይደለም። ያ ሁኔታ እንዲደረግ ለሁሉም ድርጅት እየጻፍኩቻው ሳይሆን አብሬ እየሰራው አሳይቻለሁ። እና ስለዚህ እዚህ በዳላስ እንኳን የተደረገው ብናይ ከራሳችን መሃል በተለይ ዳላስ የአገር ወዳዶች አገር ይባል የነበረ ከተማ ይባል የነበረ በዛሬ ጊዜ ግን አይደለም። ሆኖም ተመርጠን ተተክሮብን በደንብ ታስቦ መጀመሪያ ልክ ጣሊያን እንትን ጀርመን ሂትለር ኢትዮጵያን ለመውጋት ፕላን ሲያደርግ ሙሱሉኒ እንደነገሩት ነው ኢትዮጵያን በመጨረሻ ላይ ነው እንጂ አሁን መውጋቱ በጣም ችግር ይፈጥርብናል ለማሸነፍ እነሱን አስቸጋሪ ናቸው ይተባበራሉ ስለዚህ መጨረሻ ነው ብሎ እንዳለው እነዛ ደግሞ እኛን እነዚህ ደግሞ በቀላሉ እዛ ያሉትን ኢትዮጵያኖች በእጃችን መቆጣጠር እንችላለን ብሎ ወያኔ በደንብ አጥንቶን እዚህ በጥቂት ብሶስት አንድ አራት ባሉ የነሱን ደጋፊ ትግራይ ተወላጆች በውቀትም ቢባሉ ምንም ውቀት እንኳን የሌላቸው ሰዎች ናቸው ከሱዳን የመጡ ናቸው ያው በኢትዮጵያ ህዝብ ስም ሶሻሊስት ገቨርንመንትን ተቃውሞ ያለው ይያለ ያው ሁሉም ወደዚህ ስለመጣ በዛ ሰበብ አብሮ የመጡ ናቸው ማለት ነው በጎርፍ ውስጥ ማለት ይቻላል እና ስለዚህ እነዚህን በመጠቀም እነዚህ ከርሳሙ የቱ እንደሆነ በቀላሉ የሚታለለው የዋይ የተባለው ምንድነው ኋላ አቀረ ለማለት ነው እና በጣም የማያስበው አርቆ የማያስበውን የሚሉትን ሁሉ የሚቀበል ረዳለው ካሉት እጅ ከተዘረጋለት ኢትዮጵያን ማሳልፎ የሚሽር የትኛው እንደሆነ ስለማያውቁ በዛ መሰረት እነሱ ከኋላ ሆነው እርስ በርሳችን እኔን ባንተ ላይ ማለት ነው አስቀመጡ እና እንግዲህ በዚህ መሰረት እነዚህ ሰዎች አልፎ ተርፎ ብዙ ነገር ሰርተዋል። ሆርን ኦፍ አፍሪካ ዴቨሎፕመንት የሚለው አይ ባንክ የሚለው የተለያየ ስም በመስጠትና እንደውም የመጀመሪያው ሊደርሺፕ ካውንስል በሚል አጥንተውን ከተላኩት አንዱ ከፍሎሪዳ አንዱ ከመንፊስ ቴኒሲ ላይ መጣው እነዚህን እንግዲህ ሰዎች በተለይ አንድ ቄስ አስተሰራይ የሚባል ስማቸውን በትክክል ላልጠራው ይችላልው ቁጭ አድርገዋቸዋል ስማቸውን እና እኔ እዚህ ከተማ ውስጥ ራሴ በፊት ለፊት ሌሎቹን አስተባብሬ ታግያቸዋለሁ ገና ሲጀመር ህዝቡ ግን ቀደም ሲል ባለመንቃቱ በጣም ያው ብዙ ስራ ተሰርቷል እዚህ እነዚህ ሰዎች የራሳችን ሰዎች ስለሆኑ በእድሜ የሚገፉ ስለሆኑ ማለት የራሳችን ሲሆን ስለ ለኢትዮጵያ አንድነት የሚቆሙ ያስሚያስቡ የሚል ሞኝነት ይዞን አብዛኛው ግዜ ኢትዮጵያዊ እድሜው ትንሽ ጨመር ያለ ቀላብሉ ደግሞ አፍንጫው እንዲሰልከክ ያለ ሰው አረ ደህና ሰው ናቸው የሚል አነጋገር አለው እና በዚህ ፐርሰናሊቲ ደህና ሰው ናቸው እየተባለ እነዚህ ሰዎች የተለያየ ያኔ ፕሮግራም ይዘው እኛን ከተማውን ተፋፈሉት ስለዚህ ጥፋቱ የማን ነው አንደኛ እነዛ ድርጅቶች አላሰውን አላነቁትም የሚደግፋቸውንም አላነቁም ስለዚህ እኛ አሁን ማድረግ ያለብን ምንድነው የዚህ የወያኔን 51 ገጽ እነ ብርሃኑ ነጋ ራሳቸው በስራ ላይ ያዋሉትን እሱን እኛ መልሰን በጣም ቀላል ነው እሱን መጠቀሙ እኛ ደግሞ ወደ ኢትዮጵያ አንድነት ካምፕስ ወንዲገባ ማድረግ እንችላለን በጣም ብዙ ደግሞ የለፋን ኢትዮጵያኖች ስላለን ራሱ የዚህ አንድነት ሬዲዮ ትልቁ ሚና የሚጫወት ብቸኛው ለተቃዋሚ ድምጽ ቢኖር የሬዲዮ ብቻ ነው። በዛ ላይ በጣም ብዙ ሰሚዎች አላችሁ። በተለይ እኔ ባለፈው ድብ ቃለ መጠየቅ ከተደረገልኝ በኋላ ብዙ ሰዎች ከተለያየ ቦታ ይደውሉልኛል እና አንዳንዱንም ኢሜል እንደውም ያደረኩላችሁ አለፈው አደረኩላችሁ እና ስለዚህ ይሄ ትልቅ ድምጽ አለ እና እንግዲህ
ከሱ ጋር ተያያዥም ይሆን ወይዘሮ ያረሮክ ከሱ ጋር ተያያዥም ይሆን እዚሁ ከዚሁ ከዳያስፖራው ሳንወጣ እስኪ አንድ ተጨማሪ ላይ ዳያስፖራው በአንድ አላማ ቆሞ በአንድ ልሳን ለመናገር ተቸግሯል። ኢትዮጵያዊ እውነተኛ ሀቀኛ ተጠያቂነት ሊኖርበት የሚችል የሚዲያ አውታር የመፍጠሩ ሁኔታ ከዚሁ ካለፈው ጥያቄ ጋር አብረው ቢያብራሩልን እንደው አንድ ላይ
በጣም ጥሩ ነው። አዎ ስለዚህ እኛ አሁን ሁለት አይነት ቆሻሻ አለ እንደሚታወቀው። አንዱ ተመልሶ ፈጽሞ ስራ ላይ የማይውል ቆሻሻ ነው፣ ሪሳይክል የማይደረግ። አንደኛው ደግሞ ሪሳይክል ተደርጎ ወይንም ተበውዞ ስራ ላይ የሚውል ነው። ልክ ይሄም ያለንበት ሁኔታ የመከፋፈሉና ከዛ እንዴት እንውጣ የሚለው በዛ መልክ ቢታይ ጥሩ ነው። ስለዚህ የ51ን ገጽ የራሳችንን ደግሞ ጨምረንበት ያንን ወደ ኢትዮጵያ ቀደም እንዳልኩት አንድነት ካምፕ ህዝቡ እንዲገባ ለማድረግ ህዝቡም አሁን ማማ መሆኑን በደንብ ስለተረዳ ውጪ የሚኖረው መጀመሪያ ውጪ ያለው ማስተባበር ነው። በዛ መልክ በቀላሉ ባጭር ጊዜ አንድነታችንን ልንፈጥር እንችላለን። አሁንም አንድነታችን ተበታትኗል ማለት አይደለም። ህዝቡን በተለያየ ነገር ስለያዙ ትራሳቸው በየኮሚቴ ውስጥ እየገቡ ለምሳሌ ዳላስ የመረዳጃ ማህበሩ ሉጋሙ ከኋላ ያለው የከፋፋዩ ኃይል ነው። ስለዚህ ሬዲዮኑም በዚህ መልክ ተይዟል። ለምሳሌ ሰዎች እንኳን ታርደው የተያዙትም እንዲለቀቁ ሲባል በሬዲዮኑ እንዳይተላለፍ ተደርጓል። እነዚህ ሰዎች ደግሞ ይህንን ደግሞ ያደረጉት ሰዎች ትኬትም የሚሸጡት ያዘጋጁትም እነሱ ናቸው። ስለዚህ የሚዲያውን አስመልክቶ በዚሁ መልክ ሚዲያውን አሁን የአንድነት ሚዲያ በትልቁ መፍጠር ይቻላል። እናንተን ይዞ በትልቁ አንድ ነው የሚያስፈልገው። አንድ ነው የሚያስፈልገው። እንደ አፍሪካ ናሽናል ኮንግረስ አንድ ድርጅት አንድ የሚዲያ
አውታር
አውታር ልበደርቃሉን
ምንም
ዲክሽነሪ የሚያስፈልጋው አነጋገር ላይ እና አንድ አውታር ያስፈልጋል። ልክ ለምሳሌ ይሄ ምንድነው ጥሩ በጣም ጥሩ ነው ምንድነው ለሁሉም ጊዜ ያለው እንደተባለው እኛ ጋዜጠኞች አሉን የታሰሩ የተደበደቡ መከራቸውን ያዩ የተንከራተቱ የነጻው ፕሬስ ጀግኖች አሉ። እነ ክፍሌ ሙላት አሉ፣ እነ አቶ ከፋለ ማሞ አለሜ አሉ። እነዚህን ራሱ ከእናንተ ጋር በማካተት ጥሩ ምሳሌ እነሱ የሰሩት እሳት ለምሳሌ ወይንም ደግሞ የኢትዮጵያ የሳተላይት የመጀመሪያው ቴሌቪዥን ተብሎ በእውነትም ይተላለፍ ነበር በጊዜው ከአምስተርዳም ወደ ኢትዮጵያ የጀመሩት እነዚህ ሰዎች ናቸው ሌሎቹን ይዘው። ነገር ግን
ተቀለበሰ
ያ ሊሆን ሲል ስራ ላይ የዋለ ባለበት ጊዜ ገና ስራ ላይ ሊውል ሲል ምንድነው የተደረገው ወይንም የዋለ ባለበት ጊዜ ምንድነው የተደረገው በብርሃኑ ስንት ሳይያቃል በቀጥታ ከአሜሪካን እዛ ድረስ ሄዶ አሁን በሱ ድርጅት ስር ልክ ወያኔ አካባቢዎች የሚለን እሱም ቻሌንጅ የማያደርጉትን ሰዎች ሁሉ ረግጦ የታገለውን ቻሌንጅ ማደርጉትን እሱን ሊቋቋሙት የማይችሉት ጥያቄ የማያቀርቡለት ከሱ የበለጠ የማያቁትን በፖለቲካውም ቀደም እንዳልኩት ያልነቁትን ሌሎቹም ያላነቋቸው በመሆናቸው ወደሱ ካምፕ ሊገቡ ይችላል በቀጥታ በፐርሰንቴጅ ገንዘብ እንዴት እንደሚያገኙና እየተጣቀምክ መታገል ነው እንጂ ራስን እየጎዳ አይደለም በሚለው። ስለዚህ ሚዲያ የተባለ በሙሉ የተያዘው አክራሪ የተባሉ ኢትዮጵያውያኖች በፍጹም ድምጻችን ለኢትዮጵያ አንድነት ማለት ነው የቆምነው አንቀጽ 39 ተነቅሎ ይውጣ የምንለውን ሁሉ ድምጻችንን እንዳያሰሙ የምናደርገውን ነገር ህዝብ እንዳያቅ ማቆላሸት እንደውም ባሰት ያፈረዱ ማግለል በሚለው እየተሰራ ባለበት ጊዜ እሳት ተወለደ። እሳት ሲወለድ ለከ ክርስቶስን መወለድ ክርስቶስን ለመግደል እንደተደረገው ልክ እንደዛ ቶሎ ተብሎ አቶ ከፋሮ መኮንን ያወጡት አራት ገጽ አለ። እናንተ እንዳላችሁ ምንም ጥርጣሬ የለኝም እሱ ህዝቡ ግን አያውቀውም አብዛኛው በበኩሌ ነው በየብሎ አጥቻለሁ ብዙ ጊዜ እናገራለሁ እና ያንን እነሱ የነደፉትን የረጅም ጊዜ የገንዘብ ማግኛ ዘዴ በክራር በቀልድ ባለውለታ ጀግና እንዳጤ ምንልክ አይነቱን እየሰደቡ ሌሎቹንም እንደው እየሰደቡ ያሰደቡ ስክሪፕት እየሰጡ ይሄንን ሁሉ ሲደረግ መሃል ላይ ይሄ ሲፈጠር ከድን መደነጋገጥ መጣ። ይሄማ ከሆነ እነዚህ ሀገር ወዳዶቹ ድምጻቸው ሊሰማ ነው የኛም ሊሰማ ነው ምን እናድርግ አይ ዛሄድ ተሄዶ እነዚህን ሰዎች መሃላቸው ገብቶ ልክ በፕላናችን መሰረት መከፋፈል 51 ጋር ነው የተጠቀመው ብራሃኑ እና ስለዚህ በዚህ መልክ እኚህ ሰውዬ እየመሩ ማኔጅ ያደረጉ ያሉት የነጻው ፕሬስ ሊቀመንበርና ፈጣሪ ነበሩ። አንጋፋ ጋዜጠኛ የብዕር ጀግና የብዕር ወታደር ለመሆናቸው እኔ ራሴ መሰክራለሁ። በጣም ምኮራባቸው ሰዎች ቢኖሩ ከሚዲያው ከኢትዮጵያ አቶ ክፍሌ ሙላት እናሳቸው ናቸው ሌሎችም አሉ። በርግጥ እነዚህ ግን በአይምሮስ ቶሎ ሁሉ ጊዜ የሚቀርጹት በተግባር ስለማቀው ነው የሰሩትን በብዙ ነገር። ስለዚህ ሄደ ሰዎችን እዛ ውስጥ ያዘ በእውነትም አከፋፈለ እንትን ከፈላቸው በገንዘብ ተያዘ በጥቅም ተያዙ እዛ ውስጥ ያሉ ሰዎች በተለይ አንድ ግለሰብ ከዛ ምን አደረገ ያንን አፈራርሶ ዋሽንግተን ዲሲ ውስጥ አሜሪካን እንዳያመች እዛ መመላለሱም አስቸጋሪ ሆኖ የተገኘ ይመስለኛል። ስለዚህ ዋሽንግተን ዲሲ ውስጥ እሳት ብሎ በቪዲዮ የሚተላለፍ እና ይሄው እንደሚታየው ተፈጠረ ማለት ነው። ስንት ህዝብ ነው ይሄንን የሚያቀው? ስለዚህ በቪዲዮ ነው የሚተላለፈው በዩቲዩብ ነው የሚተላለፈው እየተቀረጸ ስቱዲዮ እየተሰራ ለየሰው ቤት ሁሉ ሬዲዮ ሁሉ እየተደረገ ኢንተርኔት እየተሄደ ያደሱ በደንብ ያደርጉ ስቱዲዮ እየሰሩላቸው ብዙ ማስረጃና እኔ ሁሉ ማውራው ሀቅና ምስክር ራሱ ያለው ነገር ነው። ሰው ለመጉዳት ብዬ አይደለም እኔ አሁን እንደቀጥበት ለማንሳት ነውና
እኛም እየተከታተል ነው ነው አሁንማ ይባስ ብለው እንደውም ፕሬዚደንት ኢሳያስ ለኢትዮጵያ ብዙ ጥሩ ነገር ያስባሉ ይያሉን ነው ሱንም እየሰማን ነው አሁን።
ስለዚህ ቁልጭ አርጌ ነው እንደዚህ ምናገረው እኔ የተራነጋገር ወይንም እንደው ሰው ስም እየጠሩ ወይ ምናምን በሚለው ሀገሬ የላሸቀችና መኖሯን ያለ መኖሯን ህዝቡ ሳቅ በውስጡ ራሱ ህዝቡ ምንድነው ውሃ ያሳሳቀ ነው የሚወስደው አሉ ይባላል። እና ህዝቡ ሳቅ ራሱ አገሩን ያጣና ያለው አጥቷልም በክልል ተቀምጦ እና ይሄንን ያየሁኝ ነገ አንድ ጠላት አጣገብቶ ያንን ይዞ ልክ አረቦቹ እንዳደረጉት መጀመሪያ ኢጅፕትን ያዙ ከዛ ቀጠል ብለው ሊቢያ እንዲያሉ ነው እስከ ሞሪታኒያ የገቡትና አሁን ያስቸገሩ ነው ያሉት። ኢትዮጵያ ውስጥ ያ እንደሚፈጠር አቃለሁ አሁን ተባብረን ካላዳናት በስተቀር አገሪቱን። ስለዚህ ይሄንን ያወኩኝ እኔ የግለሰብ ስም አይጠራ ይባላል። ለምን እንደም አይጠራው በኦርጋኒዜሽን ውስጥ ስም ተደርጎ ተደብቀው እያንዳንዳቸው ወደነሱ ስለሚመጣ በየከተማው ገንዘብ ለእሳትና ለ ግንቦት ሰባት ብሎ የሚያዋጣ ሁሉ ተጠያቂ ነው። መጀመሪያ በኢፒአርፒ ውስጥ የነበረ በመላው ኢትዮጵያ ውስጥ የነበረ በመድን ውስጥ የነበረ በእነዚህ አንጋፋ ድርጅቶች የፖለቲካን ሂደትና ስራ ድርጅታዊ አሰራር በደንብ አድርገው ጠንቅቀው የሚያቁ በእነሱ ተወካይ የተባሉ ሁሉ የነበሩት ነው ብርሃኑ ያዘው። ስለዚህ እነሱን ገና ስማቸው እያንዳንዱ ይጠራል። እና መጀመሪያ ግን በዚህ መልክ እኔ ሳፍረዳ በአሜሪካን ሀገር አንድ ኮንግረስማን ወይንም የምክር ቤት አባል ወይንም አንድ የተመረጠ ሰው ወይንም ኮሚኒቲ አክቲቪስት የተባለ ችግር የመረጠው ማለት ነው። ህዝብ ሳይመጣው ችግር ህዝቡ መነሳትና ነገሩን ስለማቀድሞ የሚያቅ ይነሳል። በዚህ በሲቪል ራይት ሙቭመንት ውስጥ ለምሳሌ ስለዚህ የሚጠራው ሰውየው ጭምር ነው ድርጅቱ ብቻ ሳይሆን ለምን ሌሎችን እንዳይበክል ይሄንን የኢትዮጵያ ህዝብ ጠንቅቆ እንዲያቅ ያስፈልጋል። ግለሰብ ስም አይጠራ ግን ለሰብ ስም ይጠራል ከሌ ወይንም ከሌ ትጠራለች ሲባል ህዝቡ እንዴ ማወቅ አለበት
መልካም ምግባራቸውም በስማቸው መጠቀስ አለበት መጥፎ ምግባራቸውም እንደዛው።
ትክክል
ዛሬም ሰዓት እንዳንሰን ታዳ ወይዘሮ ሀረሩ ጋሻው የኢትዮጵያ አንድነት ሬዲዮ ባልደረቦች ለበጋው ረፍት ስለምን ምንወጣ ቀጣይ ውይይት ለማድረግ ስለማንችል በቀሩት ደቂቃዎች ለመጠቀም እንሞክርና እስኪ ወደሚቀጥለው ጥያቄ ልውሰዶት። ባጭር ጊዜ ደግሞ ዓለም አቀፍ ሁኔታውን እንዳስስ በመንግስት ደረጃ በተለይ የምዕራብ ዓለም የምንለው ወያኔንና ሻቢያን ለስልጣን ካበቃበት ጊዜ አንስቶ በኢትዮጵያ ህዝብ ላይ ስለሚደርሰው ግፍና መከራ መቆርቆርን አያሳዩ። እርሶ በሎቢ ስራዎቾ ብዙ ተንቀሳቅሰዋል። ካገኘናቸው ፖሊሲ ሜከርስ አንጻር ካገኛቸው እርሶ ለኢትዮጵያ ህዝብ ተቆርቋሪዎች አሉ ወይ? ካሉስ ምን ያደርጋሉ? እንዳው በአምስት ደቂቃ ባልበለጠ ጊዜ ውስጥ እግዚአብሔር
ይስጥ። እሺ በከዛ ባነሰ መመለስ ሞክራለሁ። እንደዚህ ነው ለኢትዮጵያ የሚቆረቆሩ ብዙ አሉ። አፍሪካን አሜሪካንስ ነጮችም አሉ። ነገር ግን ችግሩ ደግሞ ምንድነው ማለት አለብን። እኔ በስቴት ዲፓርትመንት እና በኮንግረስ ደረጃ ስብሰባ ጠይቄ ተይዞልኝ በሰፊው ስንነጋገር ኢትዮጵያኖችን ይዤ ማለት ነው እዛው ዲሲ ያሉትን ይዤ ስንነጋገር ምንድነው ሁሉም የሚለው ደሞም ሀቅ ነው። ሀቁን ልንክዳን እንችልም ግን ልናከመው ልናሻሽለው እንችላለን። እና አንድ አይደሉም። አንቺ ለምሳሌ እንዲህ አይነት ነገሮች ታቀርባለሽ፣ ይሄን ፕሮግራም ታቀርባለሽ፣ በዚህ እንዲደረግ ታያለሽ። እንደ ኢትዮጵያን ኢትዮጵያና ኢትዮጵያን አሜሪካን ኮንግረሽናል ኮከስ ለምሳሌ የሚለው በወያኔ በጥቅሙም የሚመጣበት ጠረጴዛ ዙሪያ ቁጭ ብሎ ከተቃዋሚ ጋር የሚነጋገርበት ፊቱን አዙሮ ሊሄድ የማይችልበት የኛም ጥያቄ የሚቀርብበት የሱም የሚቀርብበት ተዘጋጅቶ ሁሉ ምንድነው የሆነው? አለመስማማት ተፈጠረ። ሁሉም መሪ መሆን ይፈልጋል፣ ተመሪ መሆን አይፈልግም። አንድ ሰው ሊቀመንበር ሁለተኛ ምክትል መሆን ሲገባ አንድ አንሆን በማለታቸው በዚህ ምክንያት አሜሪካን ደግሞ ስለ ኢትዮጵያ አይደለም ስለመላው አፍሪካ ህዝብ ግዴላት መሪቱን በርግጥ እንዳይፈልግ የለም። ስለዚህ የኛ አንድ ያለመሆን የኛ የፖለቲካ ታጋዮች ወይንም ወያኔን ተቃዋሚ የሴግሪጌሽን ፌደራል ኤትኒክ ፌደራሊዝምን ተቃዋሚው አንድ ባለመሆኑ ምክንያት መከፋፈላቸውን ስለሚያቁና የስልጣን ጥማት እንዳላቸው ስለሚያቁ መጠላላትን በኢትዮጵያ በጦር ሜዳው ላይ ወይንም እርስ በርስ የተዋጉትን ያንን ሳይረሱ እዚህም ያው በዛ እንደዛ ስለሚታዩ ያ ሲገባቸው እነዚህ ሰዎች የራሳቸውን ኢንትረስት ወይንም ጥቅም ማስጠበቅ ስለሚፈልጉ እነዚህ ሰዎች ለመደገፍ ችግር አለብን ተሰባሰቡ አንድ ሆኑ እኛ ከእናንተ ጋር እንሆናለን ብለዋል። ለዚህ ነው ቅድም ኤኤንሲን መፍጠር ያለብን ኤኤንሲን አይነት መፍጠር ያለብን ያልኩት። የኢትዮጵያ አንድነት ነጻ አውጪ ወይንም የኢትዮጵያ ብሔራዊ ምክር ቤት አይነት አንድ ብቻ አንድ ድርጅት ነው መፍጠር ያለብን። አንድ ድርጅት ከፈጠርን ሁላችንም አንድ ከሆነን እኔም በሚችለው ሊቀመንበር ለመሆን ሳይሆን በሚችለው ብዙ ነገር መስራት ለድርጅት ስለምችል ስራውን በሚችለው ለምሳሌ በውጭ ጉዳይ እሺ ውስጥ በገባ ጥሩ አገለግላለሁ ብያምናለሁ። እና ስለዚህ ያንን ተቀብለን ሁላችን እንደየችሎታችን በችሎታችን ብዙ ችሎታ ቢኖረንም መሪ መሆን ብንችልም አሁን ነጻም ማውጣት ነው አገሪቱንና ህዝቡ ዋናው አላማ። እዛ ላይ በመሞከር ሁላችንም ያቅማችንን የሚጠበቅብንን በመስራት ተቋቁመን ወደ ኮንግረስ ከሄድን ወደ ዋይት ሃውስ ከሄድን የሜዱ ምድል አለ ሌላም ሰው ቢመረጥ እድሉ አለ የውጭ ፖሊሲ የውጭ ፖሊሲ ነው ነጭ ይመረጥ ቆይ ይመረጥ ምንም ለውጥ የለውም አያችሁት ስለዚህ አንድነታችን ነው ወሳኝ ይሄ ነው ህዝቡን ደግሞ አሁን በቶታል ህዝቡ በየቦታው ሄደ ታረደ ወጣ እንደ ጎርፍ ይሄ ሁሉ የሚደረገው ምንድነው ካምፔኝ አለ በውጭ መንግስታት በደንብ ትልቅ ካምፔኝ አለ ወያኔን ወጣቱ እዛ ቁጭ ብሎ እንዳይቃወመው እንዳይረብሸው እንዳይወርደው የጠበቀ ድርጅት ስለሌለ ይሄን አሜሪካንም ራሷን በግልጽ ነው ማናገረው ማንንም አልፈራም ስለምትፈልገው ሁሉ ስለሚፈልገው አውሮፓኖቹ ማረዎቹ አሜሪካን ሀገር መሄድ ዓለም ነው መንግስተ ሰማያት ነው መውጣት ከዚህ አውሮፓ መሄድ መንግስተ ሰማያት መግባት ነው በአንድ ቀን ሀብታም ትሆናለህ ባለመኪና ትሆናለህ ግርግዳ ስትነካ ክትፎ ይወጣልሃል እንደውነካ ስታረጋው ይያሉ የቤንዲንግ ማሽኑን እየለወጡ በሌላ ነገር እየነገሩ ለህዝቡ ልቡን ወጣቱን ያነሳሱ እንዲወጣ ተደረገ ዲቪ ቪዛም ይሄ ነው ሳናዘር ስሌቨሪ ስለዚህ በተለይ መጥፎ መንግስት ያለበት ቦታ እነሱን የሚረዳ ከሆነ ዲቪ ቪዛ በብዛት ይሰጣል ለምንድነው ወጣቱ እንዲወጣ ነው እዛ የሚደረገው እንዳይታገል ነው ይሄ ነው
ተከከል ወይዘሮ ያረር ጋሻው በለቱ ይታችንና ካለፈው ሳምንት ቆይታችን ብዙ ጠቃሚ ትምህርታዊ አዘል ማብራሪያዎችን ሰጥተውናል ሁላችንም የርሶን መልካም ምሳሌ ግንዛቤ ውስጥ በማስገባት ለውድ አገራችን ኢትዮጵያ ንቁ ተሳትፎ በማድረግ እንድንታደጋት ማበረታቻ ሐሳብ ስለሰጡን ከፍ ያለ ምስጋናዬን ያቀርብ በዚሁ ሰናብቶታለሁ ወደፊት በዚህና በሌላም ሀገራዊ ጉዳይ ዙሪያ እንደምንገናኝ ተስፋ በማድረግ ጤናውን እየተመኘው ሰናብቶታለሁ እግዚአብሔር ይስጥልኝ ደና ይሁኑ
እናንተም እግዚአብሔር ይስጣችሁ ኢትዮጵያ ህዝብና ኢትዮጵያ አምላክ ኑሩልን
አሜን አሜን
please and
وزار مدري ورزال وانت ليس يكفى وبيتون يا وززان نارا دولا جاو دولا جاو نارا دولا جاو نارا توانت زاو توانت زاو توانت زاو وين نزي عمد وين يعني شاقر يا سوى شاكر قامنا ناو سويا من ناو داردار مالاتي يجين سار ميتيان يجين سبوات فينا قاتلا تلاو انا قاتلا تلاو يا جسو يا جسد يا لن يمسلالو
ለው ቀን ከጎደለብኝ አረተውነ ተዋ አረተው ተው ብላቸውን ተው ብላቸው በእናት የስመች ወልዳኝ እኔ የስመች ወለድኩኝ ማይ ተወለዱ በእናት የስመች ወልዳኝ እኔ የስመች ወለድኩ ጠላት ወጭ ጋር አብሬ የየወለቱ ለምናናው ዘውየነ እንዲ ጨሶ ጨሶ የነደደንድጎን
እሬጃ
ያመቡ ማፍሰሻ ቦታ ወደት ይሆን
አድማጮቻችን የኢትዮጵያነት ሬዲዮ ሳምንታዊ ስርጭት ወደ ማጠናቀቁ ተቃርበናል። የዛሬውን የሰኔ 21 2007 ዓ.ም ወይንም የጁን 28 2015 ስርጭት የመራ ነው ወርቁ ሞላና እኔም ተኮላው ወርቁ ነን። ቀደም ሲል በገለጽነው መሰረት የኢትዮጵያነት ሬዲዮ ስርጭት በበጋ ረፍት ምክንያት ለራስ ሳምንቶች ያህል ስርጭቱ እንደማይኖር እየገለጽን ከረፍት በኋላ ኦገስት 2 2015 ወይንም ሐምሌ 26 እንደምንመለስ ከወዲሁ እየገለጽን ደህና ቆዩልኝ ይላል። በዙ መሰናበታችኋለን። ድል ለኢትዮጵያ ህዝብ። አዙብ ስማችሁ ተዘረዘረውን ለውያኔ